ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ህዳር 3 2016 ዓ.ም መሰናዶ ጀመረ። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የሚደረገው ድርድር ለውጥ እያሳየ ነው ተባለ።
አንዳንድ ጊዜ እንደዚህ አይነት ድርድሮች ወዲያውኑ የማይገለጹባቸው በርካታ ምክንያቶች ሊኖሩ ይችላሉ። ከነዚህ ውስጥ አንዱ ምንድነው? የድርድር ሂደቱ በውጭ ተጽዕኖ፣ በሌሎች አካላት ተጽዕኖ እንዳይፋለስ በማሰብም ሊሆን ይችላል።
የሚደራደሩባቸው ነጥቦች ምንድን ናቸው? አሁን ምን ደረጃ ላይ ደርሰዋል? ምን ጉዳይ ላይ ተስማሙ? ምን ጉዳይ ላይ አልተስማሙ?
በዚህ ጉዳይ ላይ ማብራሪያ የሰጡ ሁለት ባለሙያዎችን ጋብዘናል። በምሽቱ የሚደመጥ ይሆናል። አብይ ርዕሳችን ነው። በሌላ በኩል ከመቀሌ ማረሚያ ቤት ለማምለጥ ከሞከሩ እስረኞች መካከል አራቱ እንደተገደሉ ተገለጹ የሚለውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዘገባዎችንም ይዘናል። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማራ ደግሞ ስርጭቱን ስቱዲዮ በመሆን እንዲሁ ያከናውንልናል። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ 4 ሰዓት ድረስ አብራችሁን ትዘልቁ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ አሰባሰብናቸው ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን የማቀርብላችሁ እንግዲህ ወልዴ ነኝ። በሶማሊያ በተከሰተ ጎርፍ ከ30 በላይ ሰዎች ሕይወታቸውን አጡ። ከአፍሪካ ቀንድ የተነሱ ፍልሰተኞችን የያዘ ጀልባ የመን ባህር ዳርቻ መስመጡ፣ እንዲሁም ዴቪድ ካምሮን የውጭ ጉዳይ ሚኒስትር ሆነው ተሸሙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በሶማሊያ ከባድ ዝናብን ተከትሎ በተከሰተው ጎርፍ ምክንያት ከ30 በላይ ሰዎች ሕይወታቸውን ሲያጡ ግማሽ ሚሊዮን የሚሆኑ ቤታቸውን ጥለው ለመውጣት ተገደዋል። ኤልኒኞ በተሰኘው የአየር ንብረት ለውጥ ምክንያት ሶማሊያ ውስጥ ላለፈው አንድ ወር የጣለው ከባድ ዝናብ መኖሪያ ቤቶችን እና ማሳዎችን አጥለቅልቋል። የጎርፍ አደጋው የመጣው በሚሊዮን የሚቆጠሩ ሰዎች ረሃብ ጠርዝ ላይ ያስቀመጠውን ድርቅ ተከትሎ ነው። በሰሞኑ ጎርፍ 1.2 ሚሊዮን የሚሆኑ ሰዎች ሊፈናቀሉ እንደሚችሉ የአገሪቱ የማስታወቂያ ሚኒስትር ዳዊድ አዌየስ አስታውቀዋል። የመንግሥት ባለሥልጣናት 31 ሰዎች መሞታቸውን ቢያረጋግጡም ቁጥሩ ከዛም ከፍ እንደሚል ሚኒስትሩ ስጋታቸውን ገልጸዋል። የሸበሌ ወንዝ ከልክ በላይ በመሙላቱ በበለደ ወይን ከተማ የሚገኙ መንገዶችንና ንብረቶችን አጥለቅልቋል። ባለፈው ግንቦት ወንዙ በመሙላቱ 200 ሺህ የሚሆኑ ሰዎች ተፈናቅለዋል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለፈው ሳምንት እንዳስጠነቀቀው ምናልባትም በመቶ ዓመት አንዴ ሊከሰት የሚችለው ጎርፍ ምክንያት 1.6 ሚሊዮን ሰዎች ችግር ላይ ሊወድቁ ይችላሉ። ከአፍሪካ ቀንድ የተነሱ ፍልሰተኞችን የያዘ ጀልባ የመን ባህር ዳርቻ ሲሰምጥ 26ቱ ሲተርፉ 49ን ግን ፍለጋ ላይ መሆናቸውን የአገሪቱ ባለሥልጣናት አስታውቀዋል። 75 ፍልሰተኞችን ይዞ ሲጓዝ የነበረው ጀልባ የተገለበጠው ትናንት እሁድ እንደነበር የየመን የባህር ድንበር ጥበቃ ባለሥልጣናት አስታውቀዋል። ዛሬ ሰኞም ፍለጋው እንደቀጠለ ታውቋል። ጀልባዋ የሰመጠችው በከፍተኛ ነፋስ ምክንያት መሆኑንና ተሳፋሪዎች በሙሉ ወደ ውሃው መውደቃቸውን ሳባ የተሰኘው የመንግሥት ዜና አገልግሎት የባህር ድንበር ጥበቃ ባለሥልጣናትን ጠቅሶ ዘግቧል። በባሕረ ሰላጤ አገራት የተሻለ ኑሮ ፍለጋ የሚጓዙና ከኢትዮጵያ፣ ጅቡቲ እና ሶማሊያ የሚነሱ ፍልሰተኞች ተመሳሳይ ተደጋጋሚ አደጋ ሲገጥማቸው ይስተዋላል። የቀድሞ የእግር ኳስ ኮከብ ጆርጅ ዊያ በላይቤሪያ ፕሬዝደንትነት ይቀጥሉ እንደ የሚወስነው ድጋሚ ምርጫ በነገው ዕለት ይደረጋል። የ57 ዓመቱ ዊሃ ከ78 ዓመቱ ጉምቱ ፖለቲከኛ ጆሴፍ ቦዋካይ ጋር በፕሬዝደንትነት ለመመረጥ የሚያደርጉት ፉክክር ተቀራራቢ ነው። ባለፈው ወር በተደረገው ምርጫ አንዳቸውም ለፕሬዝደንትነት የሚያበቃ በቂ የድምፅ ብልጫ ባለማግኘታቸው በነገው ዕለት ድጋሚ ምርጫ ይደረጋል። ሁሉም ወገኖች ሰላማዊ ሂደትን እንዲከተሉ የተባበሩት መንግስታት ድርጅት ጥሪ አድርገዋል። በመጀመሪያው ዙር ምርጫ ከወደቁት 18 ተወዳዳሪዎች ድጋፍ ለማግኘት ሁለቱ ወገኖች ሲጥሩ እንደሰነበቱ የኤፍፒ ዘገባ አመልክቷል። ሁለቱ ተፎካካሪዎች ከስድስት ዓመታት በፊት ያሳዩትን አይነት ምርጫ እንደሚደግሙ ታዛቢዎች በመናገር ላይ ናቸው። በ2017 በተደረገው ምርጫ ጆርጅ ዊያ 61.5 በመቶ ሲያገኙ ጆሴፍ ቦዋካይ ደግሞ 38.5 በመቶ አግኝተዋል። ጆርጅ ዌያ በፕሬዝደንትነት ዘመናቸው ሙስናን አልተዋጉም እንዲሁም የደሃውን ህዝብ ኑሮ አላሻሻሉም የሚል ነቀፌታ ይቀርብባቸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የእስራኤልና የሐማስ ውጊያ በሆስፒታሎች አካባቢም ጭምር በቀጠለበት ሁኔታ በሺ የሚቆጠሩ ፍልስጤማውያን ዛሬ ሰኞ ሰሜን ጋዛን ለቀው ወጥተዋል። የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም በበኩላቸው በጋዛ ትልቁ የሆነው ሺፋ ሆስፒታል እንደ ሆስፒታል ማገልገል ማቆሙን አስታውቀዋል። በሆስፒታሉ ያለው ሁኔታ አሳሳቢና አደገኛ መሆኑንም ገልጸዋል። የሆስፒታሉ ጄኔሬተር ነዳጅ በመጨረሱ አራት ታካሚዎችና ከጊዜው ቀደም ብሎ የተወለደ ህፃን ህይወታቸውን እንዳጡ ተዘግቧል። በሆስፒታሉ አካባቢ ያለው ተኩስና የቦምብ ፍንዳታ ቀድሞውንም ያለውን አስከፊ ሁኔታ እንዳባባሰው ዶክተር ቴድሮስ ጨምረው ገልጸዋል። የሐማስ ኃይሎች በሆስፒታሉ ውስጥና በአካባቢው ከሚገኙ ሲቪሎች መሃል በመደበቅ እንደ ማዘዣ ጣቢያ ይጠቀሙበታል ስትል እስራኤል ትከሳለች። እስራኤል ለክሷ የፎቶም ይሁን የቪዲዮ ማስረጃ እንዳላቀረበች ተዘግቧል። የሐማስ ታጣቂዎች በመኖሪያ አካባቢዎች ሲንቀሳቀሱና በትምህርት ቤትና መስጊዶች አካባቢ ደግሞ ሮኬትና ሌሎችንም መሳሪያዎች ሲያዘጋጁ የሚያሳይ ምስል እስራኤል ከዚህ በፊት ይፋ አድርጋ ነበር። አልቁድስ የተባለ ሌላ ሆስፒታል ነዳጅ በማጣቱ ምክንያት ትናንት እሁድ መዘጋቱም ታውቋል። 6000 የሚሆኑ ታካሚዎችንና ሰራተኞችን የእስራኤል ጦር እንዲያስወጣ ለማድረግ ዝግጅት በመደረግ ላይ መሆኑን ሆስፒታሉን የሚያስተዳድረው የፍልስጤማውያን ቀይ ጨረቃ ማኅበር አስታውቋል። ጠቅላይ ሚኒስትር ቤንጃሚን ነታንያሁ በበኩላቸው 100 የሚሆኑ ታካሚዎችን ከሺፋ ሆስፒታል ለማስወጣት መቻሉንና በአካባቢው ይገኙ የነበሩ በ10 ሺዎች የሚቆጠሩ ፍልስጤማውያንንም እንዲለቁ መደረጉን ትናንት ከሲኤንኤን ቴሌቪዥን ጋር ባደረጉት ቃለ ምልልስ ተናግረዋል። አሜሪካና ደቡብ ኮሪያ እየጨመረ የመጣውን የሰሜን ኮሪያ የኒውክሌርና የሚሳኤል ስጋት በጋራ ለመቀልበስ የደህንነት ስምምነታቸውን እንደገና አድሰዋል። ሁለቱ ወገኖች በተጨማሪም ጃፓንን ጨምሮ የሶስትዮሽ የመከላከያ ልምምድ የሚያደርጉበትን መንገድ ተወያይተዋል። የአሜሪካው የመከላከያ ሚኒስትር ሎይድ ኦስትን ለዓመታዊ ውይይት ሶል የተገኙ ሲሆን የአገሪቱን የመከላከያ ሚኒስትር ሺንዋን ሲንክን ጨምሮ ከሌሎች ባለሥልጣናትም ጋር ተወያይተዋል። ውይይቱ በተለይም ሰሜን ኮሪያ የኒውክሌር ጥቃት እንዳትፈጽም የሚከላከሉበት መንገድ ላይ ያተኮረ ነበር ተብሏል። በሁለቱ ኮሪያዎች መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል ተብሏል። ይህም እየጨመረ በመጣው የሰሜን ኮሪያ የጦር መሳሪያዎች ሙከራና ደቡብ ኮሪያ ከአጋሯ አሜሪካ ጋር የምታደርገው ወታደራዊ ልምምድ እየተጠናከረ በመምጣቱ ነው ተብሏል። ሁለቱ ወገኖች ከ10 ዓመት በኋላ የታደሰ ነው የተባለውን የደህንነት ስምምነት መፈራረማቸው ታውቋል። ሰሜን ኮሪያ ደቡብ ኮሪያ ላይ የኒውክሌር ጥቃት ብትሰነዝር አሜሪካ የኒውክሌር ኃይሏን ጨምሮ ሙሉ ወታደራዊ አቅሟን በማሰማራት ደቡብ ኮሪያን እንደምትከላከል ስምምነቱ አስቀምጧል። በመጨረሻም የቀድሞ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን የአገሪቱ የውጭ ጉዳይ ሚኒስትር ሆነው ተሹመዋል። ጠቅላይ ሚኒስትር ሪሺ ሱናክ ያልተጠበቀውን ሹመት የሰጡት ከፍተኛ የስልጣን ወንበሮችን እንደገና በማዋቀር ላይ ባሉበት ወቅት ነው። የ57 ዓመቱ ዴቪድ ካምረን ከእንደ አውሮፓን አቆጣጠር 2010 እስከ 16 እንግሊዝን በጠቅላይ ሚኒስትርነት ካገለገሉ በኋላ አገሪቱ ከአውሮፓ ሕብረት አባልነት ለመልቀቅ ያደረገችውን ሕዝባዊ ውሳኔ ተከትሎ ከስልጣን ለቀዋል። ካሜሮን እንግሊዝ ከአውሮፓ ሕብረት ጋር እንድትቆይ ወትውተው ነበር። ዴቪድ ካሜሮን ያለፉትን 7 ዓመታት የሕይወት ታሪካቸውን በመጻፍና በንግድ ሥራ ላይ አሳልፈዋል። ግሪንሲል ካፒታል የተሰኘው የፋይናንስ ኩባንያቸው ስኬታማ ሳይሆን ቀርቷል። ካሜሮን ከ3 ዓመታት በፊት የመንግሥት ሚኒስትሮች ለኩባንያቸው ሥራ እንዲያመቻቹ በተደጋጋሚ ሲጠይቁ በመገኘታቸው የቀድሞ ባለሥልጣናት የመንግሥት ፖሊሲ ላይ ተጽዕኗቸው እስከምን ድረስ መሆን አለበት የሚል ጥያቄ አስነስቷል። ንጉሥ ቻርልስ ዴቪድ ካምሮን የላይኛው ወይም የመኳንንቱ ሸንጎ አባል እንዳደረጓቸውና ይህም የፓርላማ አባል ሆኖ ባይመረጡም የሚኒስትርነት ሥልጣን እንዲይዙ እንዳስቻላቸው የጠቅላይ ሚኒስትሩ ቢሮ አስታውቋል። ክብራትና ክብራን፣ የዜናው በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ ኤደን መራቸዋሉ።
እንግዲህ ወልዴን ካለም ዙሪያ ለተሰባሰቡት ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሰኞ ምሽት መሰናዷችንን ነው። ጥንቅራችን ይቀጥላል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱ ከስቱዲዮ በማቀናበር፣ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ሲሳይ አሸናፊና ግርማ ደገፋ ምስልና ድምጽ በማቀናበር አብራችሁን ታመሹ ዘንድ እኛም አብረናችሁን ቆያለን። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ እየጋበዝን አሁን ወደ አብይ ርዕሳችን እንሻገራለን። የመንግስትና የኦሮሞ ነጻነት ሰራዊት ድርድር ለውጥ እያሳየ ነው ተባለ። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ዳሬ ሰላም እየተካሄደ ያለው ድርድር አዎንታዊ ለውጥ እያሳየ እንደሆነ ቅርበት ያላቸው ምንጮች ለአሜሪካ ድምጽ ተናግረዋል። የኦሮሞ ነጻነት ሰራዊት ተደራዳሪ ቡድን በዋና አዛዡ ጃልመሮን ድሪባና በመከተላቸው ጃል ገመቹ አቦዬ እንደሚመራ ታጣቂ ቡድኑ ባወጣው መግለጫ አስታውቋል። ከመንግስት በኩል ደግሞ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴንና የፍትህ ሚኒስትር ጌዲዮን ጢሞቴዎስ ድርድሩን ትላንት እንደተቀላቀሉ ምንጮቹ ጠቁመዋል። ይሁን እንጂ ሁለቱም አካላት ድርድሩ ስለሚገኝበት ደረጃ እስካሁን የሰጡት መግለጫ የለም። በጉዳዩ ላይ የህግ ባለሙያዎችን አስተያየት አካቶ ኬኔዲ አባተ ተከታዩን ዘገባ አድርሶናል።
ለአደራዳሪዎቹ ቅርበት ያላቸው ምንጮች እንደገለጹት ከሆነ በታንዛኒያ ዳሬ ሰላም ካለፈው ሳምንት ማክሰኞ ጥቅምት 27 ቀን 2016 ዓ.ም ጀምሮ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል እየተደረገ ያለው ሁለተኛ ዙር ድርድር በአሁን ወቅት አዎንታዊ ለውጦችን ማሳየት ጀምሯል። ሁለቱም ወገኖች ግምት የሚሰጣቸው ተጨባጭ ጉዳዮችን ለመፍታት ወደ መነጋገር ተሸጋግረዋል ሲሉ ምንጮቻችን ዛሬ ህዳር 3 ቀን 2016 ዓ.ም አብራርተዋል። የኦሮሞ ነጻነት ሰራዊት ደግሞ አመሻሽ ላይ ባወጣው መግለጫ በዋና አዛዥ ጃልመሮ ድሪባና በመከተላቸው ጃል ገመቹ አቦዬ የሚመራ የልዑካን ቡድን ለሰላም ድርድሩ ታንዛኒያ ገብቷል ብሏል። ይሁን እንጂ ተደራዳሪ ቡድኑ ወደ ስፍራው መቼ እንዳመራና ድርድሩ ምን ደረጃ ላይ እንደሚገኝ በመግለጫው ላይ አልጠቀሰም። ከኢትዮጵያ መንግስት በኩል ግን ሁለተኛው ዙር ድርድር ስለመጀመሩም ይሁን እስካሁን ስላለው ለውጥ በይፋ የተነገረ ነገር የለም። ሆኖም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴንና የአገሪቱ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ትናንት የመንግስትን ልዑክ መቀላቀላቸውን ምንጮቻችን ጠቁመዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡን የህግ ባለሙያ አቶ ደበበ ኃይለ ገብርኤል ሁለቱም ተደራዳሪ አካላት ስለ ድርድሩ መረጃ ከመስጠት የተቆጠቡት ለድርድሩ ውጤታማነት ይረዳል በሚል እንደሚሆን አብራርተዋል።
አንዳንድ ጊዜ እንደዚህ አይነት ድርድሮች ወዲያውኑ የማይገለጹባቸው በርካታ ምክንያቶች ሊኖሩ ይችላሉ። ከእነዚህ ውስጥ አንዱ ምንድን ነው? የድርድር ሂደቱ በውጭ ተጽዕኖ፣ በሌሎች አካላት ተጽዕኖ እንዳይፋለስ በማሰብም ሊሆን ይችላል። ወደ በኋላ ላይ ከመንግስት የሚጠበቀው ምንድን ነው? ይሄን ነገር ድርድሩ በምን መልኩ ተመራ፣ እነማን መሩት፣ ድርድሩ ለምን አስፈለገ፣ እንደዚህ ከሚሉት ነገሮች መገለጻቸው አይቀርም፣ ይፋ ሊያደርግ ይችላል። ወደ በኋላ ላይ ነገሩ እንደዚህ መስመር የሚይዝ አይነት ሲሆን፣ ለምሳሌ አሁን የፕሪቶሪያውን ስምምነት ብንወስድ ከዛ በፊት ብዙ ሰው የማያውቃቸው ኢንፎርማል የነበሩ ውይይቶች ይካሄዱ ነበረ እና አንዳንዴ እኛም ሀገር ብቻም አይደለም ሌላም ሀገር ያለ ልምድ ይሄን ነገር አስቀድሞ እንደዚህ ኦፊሻል በሆነ መልኩ ማውጣቱ ውጤታማ እንዳይሆን ሊያደርገው ስለሚችል ወይም ደግሞ ወደ አልተፈለገ ነገር ሊሄድ ስለሚችል ያለ መግለጽ ልምድ አለ። ግን በኋላ ላይ እነዚህን ነገሮች መንግስት የመግለጽ የማሳወቅ ኃላፊነት አለበት።
ሌላው አስተያየታቸውን የሰጡን የህግ ባለሙያ አቶ አሮን ደጎልም እንዲሁ የድርድሩ ሂደት ይፋ ላለመሆኑ ምክንያት ይሆናል ያሉትን ጠቅሰዋል።
የሚደራደሩባቸው ነጥቦች ምንድን ናቸው? አሁን ምን ደረጃ ላይ ደርሰዋል? ምን ምን ጉዳይ ላይ ተስማሙ? ምን ምን ጉዳይ ላይ አልተስማሙም? ያው የተደራዳሪዎቹ ምናልባት ኮድ ኦፍ ኢቲክስም ካለ ይፋ ከመደረጉ በፊት ማንም ሰው የድርድሩን ሂደት መግለጽ የለበትም የሚል ቅድመ ድርድር የሆነ ዝም ብሎ እንደ ሩል ለህግ ነገር ያወጡት ነገር ካለ በዛ ሊገዙ ይችሉ ይሆናል። ሞሮፍ የአደራዳሪዎቹ እና የተደራዳሪዎቹ የግል ፍላጎትም ሊሆን ይችላል፣ የፖለቲካም ጉዳይ ሊሆን ይችላል።
ስለ ድርድሩ ሂደት ለአሜሪካ ድምጽ የገለጹት ምንጮች በአሁን ወቅት እየታየ ያለው ለውጥ በድርድሩም ሆነ በሽምግልና ቡድኑ ላይ የመተማመን ስሜት እየታየ ለመሆኑ ጉልህ ማሳያ ተደርጎ ይወሰዳል ብለዋል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ኃላፊ ዶክተር ወርቅነህ ገበየሁ ውይይቱን በቁርጠኝነት ሲያመቻቹ እንደነበረም ምንጮቻችን ጠቁመዋል። የዶክተር ወርቅነህ ቃል አቀባይ ኑር መሐሙድ ሼህ ስለ ጉዳዩ ጠይቀናቸው የኢጋድ ዋና ኃላፊ በውይይቱ ላይ መኖራቸውን አላረጋገጡም። ይሁንና የኢጋድ ዋና ኃላፊ በሁሉም አባል ሀገራት ያሉ ተግዳሮቶችን ለመቅረፍ በሚፈለጉበት ቦታ ሁሉ ድጋፍ ለማድረግ ጽኑ ቁርጠኝነት አላቸው ሲሉ ገልጸዋል። የኦሮሞ ነጻነት ሰራዊት በዛሬው መግለጫው ስለ ድርድሩ ለህዝብ ተገቢና ወቅታዊ መረጃ ያልተሰጠው የታጣቂ ቡድኑ መሪዎች ከኦሮሚያ ግንባር ወደ ታንዛኒያ የሚያደርጉት ጉዞ ደህንነቱ የተጠበቀ እንዲሆን ለማድረግ መሆኑን ገልጿል። ምንም እንኳን የድርድሩ ሂደት አሁን ያለበት ደረጃ በይፋ ባይገለጽም ስለ ድርድሩ ውጤት ህዝብን አለማሳወቅ ግን መዘዝ እንደሚኖረው የህግ ባለሙያ አቶ ደበበ ኃይለ ገብርኤል ይናገራሉ።
በፊት ለምሳሌ አንዱ ከኦነግ ጋር ተያይዞ ከሚያከራክሩት ነገሮች ውስጥ አንዱ ከኤርትራ ወደ ኢትዮጵያ በሚገባበት ጊዜ በኦነግ በኩል ትጥቅ የመፍታትና ያለመፍታት ነገሮች ሲነሱ ነበረ። በእነሱ በኩል ይነሱ ከነበሩ ነገሮች ውስጥ አንዱ አስቀድመን ባደረግነው ስምምነት መሰረት መንግስት እየፈጸመ አይደለም የሚል ቅሬታም ያነሱ ነበረ እና እንዲህ አይነት ነገሮች ለህዝብ ይፋ መሆን መቻል አለባቸው። በተቻለ መጠን መንግስት የሚያደርጋቸው ነገሮች መታወቅ አለባቸው። አሁን ይሄ በሚሆንበት ጊዜ በኋላ ለሚነሱ ነገሮች ህዝብም ተገቢውን ዳኝነት ይሰጣል፣ ተገቢውን እውቅና ይሰጣል። ማጋ ነው በእርግጥም ችግር የነበረው የሚለውን ያውቃል። ይሄ አልተሳተፍንም እንደዚህ አልሆንም የሚሉ ነገሮችን ያስቀራል። በኋላ ላይ አላወቅንም የሚለውን ነገር ያስቀራል። ከዛ በላይ ግን መንግስት ደግሞ ኃላፊነት አለበት። አሁን ይሄ ድርድር በየትኛው መልኩ ውጤት ቢይዝ አየህ፣ በውስጡ የተጠያቂነት ጉዳይ አለ። እስካሁን የጠፋ ህይወት አለ፣ የወደመ ንብረት አለ፣ የተፈናቀሉ ሰዎች አሉ እና ማን ኃላፊነቱን የሚወስደው የሚለው ይሄ ሁሉ እዚህ ውስጥ ይመጣል። ግን በጣም እንደዚህ ኤርሊ ስቴጅ ላይ ቅድም ባነሳሁት ምክንያት የግድ ላይገለጽ ይችላል።
ሌላው የህግ ባለሙያ አቶ አሮን ደጎል በበኩላቸው ድርድሩ እየተካሄደ ያለበት መንገድ ላይ ጭምር ጥያቄ አላቸው።
ድርድሩ፣ ንግግሩ፣ ለሰላም መወያየቱ፣ ለሰላም ቅድሚያ መስጠቱና በጠረጴዛ ዙሪያ ቁጭ ብሎ መምከሩ ጥሩ ነገር ነው፣ የሚደገፍም ነው። መጀመሪያም መሆን የነበረበት ይሄ ነው። ወደ ጦርነት፣ ወደ እልቂትና ወደ ጥፋት ከመካሄዱ በፊት ይሄ ነበር መቅደም የነበረበት ነው። ግን ደግሞ አሁን ወደ ድርድር ስንገባ የድርድሩም ውጤት ህጋዊነት እንዲኖረው፣ ፕሮሰሱ ህጋዊነት እንዲኖረው ህጉ ተጠብቆ ደግሞ መሄድ አለበት ላለው እንደ ህግ ባለሙያ ማለት ነው። የሽብር ወንጀልን ለመከላከል በወጣው አዋጅ ቁጥር 1176/2012 አንቀጽ 18 እና አንቀጽ 22 መሰረት ማንኛውም በአሸባሪነት ወይም በሽብር ወንጀል ውስጥ ተሳትፎ በአሸባሪነት የተሰየመ አካል ምንም አይነት ትራንዛክሽን ውስጥ መግባት እንደማይችልና ገብቶም ቢገኝ ደግሞ የገባውት ግንኙነት የሚያደርጋቸው ግንኙነቶች ምንም አይነት ህጋዊ ውጤት እንደሌላቸው አስቀምጧል አዋጁ ማለት ነው። ከሸኔም ጋር ይሁን ከማንኛውም አካል ጋር ድርድር መካሄድ ሲያስፈልግና ሲታመንበት መጀመሪያ በአሸባሪነት የተሰጠው ስያሜ በዚህ አዋጅ በተቀመጠው ፕሮሲጀር መሰረት ስያሜው ተሰርዞለት ከዛ በኋላ ወደ ትራንዛክሽን መግባት ይችላል። ስያሜ ባልተሰረዘበትና ባልተነሳበት ሁኔታ ግን ወደ ድርድርና ወደ እንትን መሄድ ምናልባት የዚህንም የህግ ማዕቀፍ ክልከላዎችንና ድንጋጌዎችን መጣስ ነው የሚሆነው ብዬ ነው ማስበው።
ጠቅላይ ሚኒስትር አብይ አህመድ በአሸባሪነት ከተፈረጁ አካላት ጋር እንዴት ድርድር ይደረጋል በሚል ከዚህ ቀደም ከተወካዮች ምክር ቤት ጥያቄ ተነስቶላቸው ከአሸባሪ ጋር ድርድር አይካሄድም የሚለው አባባል በደንብ መታየት አለበት፣ በውጊያዎች መሃል በየትኛውም ዓለም ድርድር የተለመደ ነው ሲሉ ተናግረዋል። ለዚህም የኢትዮጵያንና የሌሎች ሀገራትን ተሞክሮ በማሳያነት ጠቅሰው ነበር። በታንዛኒያ በቀጠለው የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ሁለተኛ ዙር ድርድር ላይ አሜሪካና ኖርዌይ በታዛቢነት እየተሳተፉ እንደሚገኙ ምንጮቻችን ገልጸዋል። ከመንግስት በኩል ስለ ድርድሩ መረጃ ለማግኘት ያደረግናቸው ተደጋጋሚ ሙከራዎች ሊሳኩልን አልቻሉም። በሌላ በኩል የህዝባችንን ፍላጎት እውን የሚያደርግና የሰማዕቶቻችንን መስዋዕትነት የሚያከብር ሰላማዊ የፖለቲካ እልባት ለማግኘት በቁርጠኝነት እንቀጥላለን ያለው የኦሮሞ ነጻነት ሰራዊት ተጨማሪ መረጃ የሰላም ድርድሩ ሲጠናቀቅ እንደሚሰጥ በመግለጫው ጠቁሟል። በሁለቱ አካላት መካከል በሚያዝያ ወር የተካሄደው የመጀመሪያው ዙር ድርድር ቁልፍ በሚባሉ ጉዳዮች ላይ ስምምነት ሳይደረስባቸው መጠናቀቁ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከታተላችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ከመቀለ ማረሚያ ቤት ለማምለጥ የሞከሩ አራት እስረኞች አራቱ እንደተገደሉ ተገለጸ። በትግራይ ክልል ከመቀለ ማረሚያ ቤት ለማምለጥ ከመከሩ 125 ታራሚዎች መካከል አራቱ እስረኞች እንደተገደሉ ማረሚያ ቤቱ አስታውቋል። ከትላንት በስቲያ ቅዳሜ እስረኞቹ ጠባቂዎችን በማጥቃት ለማምለጥ ሙከራ ማድረጋቸውን የገለጹት የማረሚያ ቤቱ አስተባባሪ ኮማንደር አማኑኤል ፍስሐ ግርግሩ ወደ መረጋጋት መምጣቱና ምንሻውም እየተጣራ እንደሚገኝ ገልጸዋል። ሙልጌታ ጽባ ዘገባለው።
የትግራይ ክልል የመቀለ ማረሚያ ቤት ከትናንት በስቲያ ቅዳሜ ህዳር 1 ቀን 2016 ዓ.ም ከቀትር በኋላ ግርግር የፈጠሩ እስረኞች ለማምለጥ ሙከራ አድርገው እንደነበር የማረሚያ ቤቱ አስተባባሪ ኮማንደር አማኑኤል ፍስሐ ለአሜሪካ ድምጽ ገልጸዋል። የጥበቃ ኃይሉም በወሰደው እርምጃ የአራት እስረኞች ህይወት እንዳለፈ ኮማንደሩ አስታውቀዋል።
ባልታወቀ ምክንያት የኛ የጥበቃ አባሎች ወደ ውስጥ ገብቶ ቆጠራ እንዲያካሂዱ ትእዛዝ ተሰጥቷል። ወደ ውስጥ ሲገቡ ምክንያቱ ባልታወቀ ምክንያት ያው ታራሚዎች በውስጥ ሆኖ ለጥበቃ አባሎች ወደ ውስጥ አስገብቶ በተለያየ በድንጋይ በዱላ ቀጥቅጠው ጉዳት ከደረሱት በኋላ ከዛ ቀጥሎ ወደ ውጭ እንዲወጡ የነበሩት የማረሚያ ቤቱ አጥር ግብ ሰባብረው ወደ ውጭ እስከ 125 የሚሆኑ ታራሚዎች ወጥተዋል። በተደጋጋሚ ማስጠንቀቂያ ከሰጠን በኋላ አሁንም ተጠናክረው ወደ ውጭ እንዲወጡ ያው ፍላጎት ስለነበራቸው ወደ ውጭ እንዲወጡ ድፊት እያደረጉ ነበሩና ወደ ማረሚያ ቤቱ የእስረኞች የመብ ዝግጅት የሚካሄድበት ትልቁ አዳራሽ አለ፣ የስልጠና ቦታ አለ። እዛ ገብቶ እዛ የነበሩ የተለያዩ እቃዎች ሰባብሮ እንደ ስለት፣ እንደ ሞባይል፣ የሰራተኞች ሞባይል ከወሰዱት በኋላ ታራሚዎቹ ታቸው እየቀጠለ ነው የሄደው። እዛ የነበሩ የጥበቃ አባሎች ከነበሩበት የጥበቃ ማማ ወደ ላይ እየተኩሱ ተዋል። ግን ደግሞ ከ125 ሰዎች 9 ቆስለዋል። 4 ታራሚዎች ደግሞ ወደ እልፈት ተዳርገዋል ማለት ነው።
በእርምጃው ጉዳት ከደረሰባቸው 9 እስረኞች 2 ሕክምናቸው ጨርሰው ወደ ማረሚያ ቤቱ እንደተመለሱ የተናገሩት ኮማንደሩ ግርግሩን ለመቆጣጠር ጥረት ሲያደርጉ ከነበሩት የጸጥታ አባላትም ከባድ ጉዳት ደርሶባቸው በሕክምና ላይ የሚገኙ እንዳሉ ጠቁመዋል። የግርግሩ መነሻ ገና በምርመራ ሂደት ላይ እንዳለ ኮማንደሩ ገልጸው ሕይወታቸው ያለፉት 4 ሰዎችም ማንነታቸው እንደተለየና ቤተሰቦቻቸውም እንዲያውቁት ተደርጎ አስከሬናቸው እንደሚሰጣቸው አመልክተዋል።
ራሳቸው ይታወቃል። ወደ ቤተሰብ ለማድረስ በሂደት ላይ ስላለ ያው ቀጣይ ይፈጸማል። የጸጥታ ሰራተኞች ጨምረን ያው ወደ ውስጥ ገብተን አረጋግተን አሁን ትናንትናው ተወያይተናል። ወደ ሰላማዊ ህይወታቸው እንዲመለሱ ተደርገዋል። በመቀጠልም ዛሬም ገብተን ነበር። አሁንም የተሻለ ሁኔታ ነው።
የቅዳሜውን ግርግር ተከትሎ ታራሚ ቤተሰብ ያላቸው ነዋሪዎች ዛሬ ሰኞ ህዳር 3 ቀን 2016 ዓ.ም ደህንነታቸውን ለመጠየቅ በማረሚያ ቤቱ ደጃፍ ወረፋ ይዘው ሲጠባበቁ ተመልክቻለሁ። በቦታው ያገኘሁት ህንጻ ግብረ መድህን የታሰሩ የቅርብ ሰዎቹን ደህንነት ለማረጋገጥ ተጨንቆ መምጣቱ ይገልጻል።
አሁን በቃ እዛ ለመግባት ያው ብዙ ወረፋ አለ። ወረፋ እየጠበቅን ነው። ሰው በጣም እንደምታየው ብዙ ነው። በጣም መንግስቱ ያው ግዴታ መውጣት አለበት። ያው እነሱም በቃ አያያዙ የተሻለ ቢሆን ይሄ ሁሉ ሲደርስ የሆነ ክፍተት ምናምን ሲከፈት ነው ይሄ ሁሉ አድጋ የሚደርሰው። ቅድመ ሁኔታ መጠንቀቅ አለበት ነው። ክፍተት እንዳይፈጠር ያ ፖሊስም በማብዛት እንደዛ መሆን አለበት ነው።
ታራሚዎች የተቋሙን ህግ አክብረው መኖር እንዳለባቸው የሚናገረው ህንጻ የማረሚያ ቤቱ አስተዳደር ደግሞ የታሳሪዎችን መብት መጠበቅ እንደሚኖርበት አመልክቷል። በመቀለ በማረሚያ ቤቱ ያሉ እስረኞች ጠቅላላ ቁጥር ከመግለጽ የተቆጠቡት አስተባባሪ ኮማንደር አማኑኤል ፍስሐም ለማምለጥ የሞከሩት የአንድ ብሎክ ታራሚዎች ናቸው ብለዋል። ያመለጠ እስረኛ አለመኖሩም አረጋግጠዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በሲዳማ ፌዴራሊስት ፓርቲ አመራሮች በፓርቲው መዳከም እየተወዛገቡ ይገኛሉ። በሲዳማ ፌዴራሊስት ፓርቲ አመራሮች መካከል እንደተፈጠረ በተገለጸው መከፋፈል ፓርቲው በከፍተኛ ውዝግብ ውስጥ እንደሚገኝ ተቀዳሚ ምክትል ሊቀመንበርና የውጭ ግንኙነት ኃላፊ እንደሆኑ የሚናገሩት አቶ ጴጥሮስ ዱቡሶ አስታውቀዋል። በተቃርኖ የቆሙትና 10 የስራ አስፈጻሚ አባላትን በመያዝ በፓርቲው ጸሐፊ አቶ ገነነ ሐሳና የሚመራው ወገን ደግሞ አቶ ጴጥሮስ ፓርቲውን እንደማይወክሉና ፓርቲውን ለማዳከም ከክልሉ መንግስት ጋር በማበራቸው በስራ አስፈጻሚው እንደታገዱም ገልጸዋል። የክልሉ የኮሙኒኬሽን ጉዳዮች ቢሮ በበኩሉ በፓርቲው መካከል ያለው ውዝግብ ከክልሉ መንግስት ጋር ለማያያዝ የሚደረገውን እንቅስቃሴ ተከላክሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በክልላዊው የሲዳማ ፌዴራሊስት ፓርቲ አመራሮች መካከል በተፈጠረው መከፋፈል በከፍተኛ ውዝግብ ውስጥ እንደሚገኙ የፓርቲው ትክክለኛ አመራር እንደሆኑ የሚገልጹት አቶ ጴጥሮስ ዶቢሶም ዛሬ ሰኞ በሐዋሳ ከተማ የፓርቲው ጽህፈት ቤት በሰጡት መግለጫ ተናግሯል።
የሐሳብ ልዩነቶችን በውይይት ለመፍታት ጥረት ሳደርግ ቆይቻለሁ። በተለይም የፓርቲው ሊቀመንበር የሆኑ በፍጹም ተደማምጦ በጋራ የመስራት ፍላጎት የሌላቸው ከጋራ አመራር ይልቅ የግል አስተሳሰብ መጫን የሚወዱ በየቀኑ ፓርቲውን ሊጎዱ የሚችሉ ያልተመከረባቸውን መግለጫዎች ማንጋጋት ስራቸው ሆነ። ይህም በአካባቢው ሆነ በአባላት ዘንድ ያለመረጋጋትና ስጋት የሚያስከትል በመሆኑ ምክርም ሆነ ሀሳብ ባለመቀበል ከውስጥም ሆነ ከውጭ ግጭቶችን ብቻ በማብዛታቸው ችግር ውስጥ ፓርቲው እንዲገባ አድርገዋል።
የፓርቲው ጸሐፊ አቶ ገነነ ሐሳና ደግሞ አቶ ጴጥሮስ ዶቢሶ ፓርቲውን ለማዳከም ባደረጉት እንቅስቃሴ እንደታገዱና ፓርቲውን ወክለው መግለጫ መስጠት እንደማይችሉ ገልጿል።
በዚህ ጉዳይ እኛ የምንለው በአሁኑ ሰዓት በስራ አስፈጻሚ ደረጃ እኛ በሙሉ ድምፅ አግደናል። አቶ ጴጥሮስ እኛ በማንነቱ አይደለም የጠላ ነው። ፓርቲውን ለማጥፋት፣ ፓርቲውን ለማፍረስ ከክልሉ ግዢ መንግስት ጋር ሲሰራ በተጨባጭ ስለደረሰን ነው። ሁሉም ስራ አስፈጻሚ ቢሮ ባልገባበት ሰዓት፣ ጽህፈት ቤት ኃላፊ ጭምር ቢሮ ባልተገኘበት ሰዓት እሱ የሚሰጠው መግለጫ ተቀባይነትም የለውም፣ እኛም አንቀበልም።
አቶ ጴጥሮስ በበኩላቸው የታገድኩበት መንገድ ስህተት ነው ሲሉ ይከራከራሉ።
የወሰኑት ውሳኔ ህገ ደንቡን የጣሰ መሆኑን ገልጾ ቦርዱ በቀን 2/01/2016 በቁጥር A1162 ህዝባር 11 ህዝባር 1383 ውሳኔያቸው ውድቅ መሆኑን ለሲዳማ ፌዴራሊስት ፓርቲ የጻፈውን ደብዳቤ አለመቀበልና ስህተቱን ለማረም ፍቃደኛ ሳይሆኑ ቀርተዋል።
በሐዋሳ የሚገኘው የፓርቲው ጽህፈት ቤትም ጥቅምት 27 ቀን 2016 ዓ.ም በክልሉ መንግስት ፖሊሶች እንደተሰበረ ባለፈው ሳምንት አርብ የገለጹት ጸሐፊው አቶ ገነነ ሐሳናም ድርጊቱ የተፈጸመው ተቀዳሚ ምክትል ሊቀመንበር ነኝ ከሚሉት ከአቶ ጴጥሮስ ጋር በማበር እንደሆነ አስረድተዋል።
ረዳት ፕሮፌሰር ተሰማ ኤልያስ ከሀገር ሲወጣ ውክልና ሰጥቶ ሄዶ ለአቶ ደሳለኝ ነበረ። አቶ ጴጥሮስ የሚለው ግን ለእኔ ነው መስጠት የሚገባው የሰጠው ውክልና ትክክል አይደለም የሚለው እሱ ንግግር ትክክል አይደለም አቶ ጴጥሮስ። ምክንያቱም የመተዳደር ደንባችን ውስጥ ለእኔ ይገባኛል ሌላ ውክልና መስጠት የለም የሚል የለም። ሊቀመንበሩ የፈለገው ሰው ውክልና ሊሰጥ ይችላል። ተቀዳሚ የሚለው ቱርቃሉ ራሱ ሌላ ይችላል። ከዚህ በኋላ እኛ ቀጣይነት ያለውን እኛም ከምርጫ ቦርድ ጋር እየተነጋገርን ነው ምን እንደሚሆን።
አቶ ጴጥሮስ ደግሞ ጽህፈት ቤቱ አልተሰበርም፣ ፓርቲውም የሚፈርስበት ምክንያት የለም ሲሉ የቀረበባቸውን ክስ ተቃውመው የፓርቲው አባላት ግን እንደታሰሩ አክለው ገልጸዋል። በሌላ በኩል የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ወሰነለ ሲሞን በፓርቲው መካከል ያለውን ውዝግብ ከክልሉ መንግስት ጋር ለማያያዝ የሚደረገው እንቅስቃሴ ተገቢ እንዳልሆነ ባለፈው ሳምንት ለአሜሪካ ድምፅ ተናግረው ነበር። በጉዳዩ ላይ ከብሔራዊ ምርጫ ቦርድ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ ቦርዱ ባለፈው መስከረም ወር ለፓርቲው በጻፈው ደብዳቤም ጉዳዩ በጠቅላላ ጉባኤም መታየት እንዳለበት አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የኢትዮጵያ መንግስት ለብዙሃን መገናኛዎች መረጃ የማግኘት ነጻነትን ያረጋግጣል የተባለውንና በፍትህ ሚኒስቴር በረቂቅ ደረጃ ተይዞ የቆየውን የመረጃ ነጻነት አዋጅን እንዲያጸድቅ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። በኮሚሽኑ የሲቪልና የፖለቲካ መብቶች የስራ ክፍል ዲሬክተር አቶ ማንያው ቃል መኮንን ለአሜሪካ ድምጽ በሰጡት ቃለ መጠይቅ የመረጃ ነጻነት አዋጅ አስፈላጊነት በጥናት ቢረጋገጥም እስካሁን ድረስ ግን አዋጁ ሊጸድቅ አልቻለም ሲሉ ተናግረዋል። በዚህም በብዙሃን መገናኛው ዘርፍ ልዩ ልዩ ተግዳሮቶች እየተስተዋሉ መሆናቸውንም አመልክተዋል። የኢትዮጵያ የብዙሃን መገናኛ ባለሙያዎች ማህበር ፕሬዝዳንት አቶ ጥበቡ በለጠ በበኩላቸው እየታየ ያለው የመረጃ ነጻነት እጦት አዋጅ በማውጣት ብቻ እንደማይፈታና ከብዙሃን መገናኛ ሕግ በላይ የአስተሳሰብ ለውጥ ወሳኝ እንደሆነ ጠቁሟል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
በኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪልና የፖለቲካ መብቶች የሥራ ክፍል ዲሬክተር አቶ ማንያው ቃል መኮንን ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከዚህ ቀደም በነባሩ የኢትዮጵያ የብዙሃን መገናኛና የመረጃ ነጻነት አዋጅ ላይ በፍትህ ሚኒስቴር ስር በተቋቋመ አንድ የባለሙያዎች ቡድን ጥናት እንደተደረገ አስታውሰዋል። በጥናቱም መሰረት ነባሩን አዋጅ በሁለት ዘርፍ ለያይቶ የማውጣት አስፈላጊነት እንደታመነበት አስረድተዋል።
የሁለቱ ህግ ይዘቶች በባህሪው የተለያየ ነው። የመገናኛ ብዙሃን የተመለከተው ክፍል በቁጥጥር ላይ ኔጌቲቭ ራይትስ የምንላቸውን የያዘ ሲሆን የመረጃ ነጻነት የተመለከተው ክፍል ደግሞ ፈቃድና ነጻነትን ወይም ፖዚቲቭ ራይትስ የምንላቸውን የሚያይ ነው። ስለዚህ አንደኛ ሁለቱ ህጎች አብረው በመኖራቸውን እንደ ችግር አይቶ እንዲለያዩ ፕሮፖዝ አድርጎ በዚሁም መነሻነት የመገናኛ ብዙሃን ህጉ ሲጸድቅ የመረጃ ነጻነት ህግ እንግዲህ እስካሁን አልጸደቀም ማለት ነው።
የኢትዮጵያ ህገ መንግስት ለብዙሃን መገናኛ ልዩ ጥበቃ እንደሚደረግ ቢደነግግም በተግባር ግን ይህ ይሆን አይደለም የሚሉት አቶ ማንያው ቃል በተለይም መረጃን ማግኘት ትልቁ ተግዳሮት እንደሆነ አመልክቷል።
የመገናኛ ብዙሃን ከዚህ ከመረጃ ከማግኘት አኳያ እንደ ማንኛውም ዜጋ እንዲያገኙ መደረጉ አንድ ተግዳሮት ነው። አስገዳጅ መረጃ የመስጠት ስርዓት አለመኖሩ ሌላው ለአሰራር አስቸጋሪ የነበረው ነው። ሁለተኛ ይህንን የመረጃ ነጻነት ህጉን ለማስፈጸም ስልጣን የተሰጠው እንባ ጠባቂ ተቋም ነው። ይህንን የማስፈጸም ኃላፊነቱን ሲወስድ ግን ወይ አቅሙን ማጠናከር ወይ ደግሞ ገለልተኛ የሆነ ሌላ ተቋም ማቋቋምም ከተለዩት ችግሮች መሀል አንዱ ነበር። የህዝብ ግንኙነት ባለሙያን መመደብ በየተቋማት ውስጥ እንደ መልካም ቢታይም እነዚህ አይነት ባለሙያዎች ብዙ ጊዜ ከብቃት ይልቅ በፖለቲካ ታማኝነት ጋር የተያያዙ እንትኖች ይነሱ ነበር፣ ቅሬታዎች። እንግዲህ ዋና ዋናዎቹ እነዚህ ናቸው።
አዲሱ የመረጃ ነጻነት አዋጅ የተረቀቀው እነኚህን ችግሮች በተሻለ መንገድ ለመፍታት በማሰብ ነው ያሉት ዲሬክተሩ፣ አዋጁ ሲጸድቅ የመረጃ ነጻነት በተቋማዊ አደረጃጀት የበለጠ እንደሚረጋገጥና ራሱን የቻለ ተቆጣጣሪ አካልም ሊኖር እንደሚችል ግምታቸውን አስቀምጠዋል። ረቂቁ በነባሩ የብዙሃን መገናኛ አዋጅ ላይ የነበሩትንም ክፍተቶች ይሞላል ብለዋል። የኢትዮጵያ የብዙሃን መገናኛ ባለሙያዎች ማህበር ፕሬዚደንት አቶ ጥበቡ በለጠ በበኩላቸው በዘርፉ ያለው ችግር አዋጅ በማውጣት ብቻ ሊፈታ አይችልም ሲሉ ይገልጻሉ።
እኔ አዋጆች መታወጃቸው ብቻ ሳይሆን አጠቃላይ መገናኛ ብዙሃንን መረጃ የመስጠትን ነገር የምንረዳበት መንገድ መስተካከል አለበት ብዬ ነው የማስበው። ለምንድን ነው አንዳንድ ባለስልጣናት፣ አንዳንድ ኃላፊዎች መረጃውን ሲሰጡ ነው ጥያቄ የሚመጣባቸው ይባላል። ከአለቆቻቸው የሚጠይቋት እምቢ ካሉ የሚጠየቁበት ምንም አግባብ የለም። መረጃ አልሰጥም ቢል የሚጠየቅበት አግባብ የለም። ስለዚህ ለቀቅ እንዲያደርጉ ያልሰጠ የመንግስት ባለስልጣን የሚጠየቅበትን ለመገናኛ ብዙሀን መረጃ ለመስጠት ባህላችን ውስጥም አጠቃላይ ንፉግነት ይታያል። አይደለም የመንግስት ሰዎች ብቻ ሳይሆኑ ልዩ ልዩ የመንግስታዊ ያልሆኑ ድርጅቶችንም ስናይ፣ ግለሰቦችን ስናይ፣ ነዋሪዎችን ተራ ዜጎች የምንላቸውንም ስናይ ለመገናኛ ብዙሀን መረጃ የመስጠት የፍርሃት ቆፈን የመፍራት መገናኛ ብዙሀኑን የማግለል አይነት ጉዳዮች አሉ እና እነዚህ አስተሳሰቦች መቀየር አለባቸው። እነዚህ እስካልተቀየሩ ድረስ ህግ አወጣን ፖሊሲ አወጣን ብዙ ለውጥ ልናመጣ አንችልም።
የሲቪልና የፖለቲካ መብቶች የስራ ክፍል ዲሬክተሩ አቶ ማንያው ቃል መኮንን ደግሞ አዋጁን ማጽደቅን ጨምሮ መንግስት በዘርፉ ያሉትን ችግሮች የማስተካከል እርምጃ እንዲወስድ ጥሪ አቅርበዋል።
ጋዜጠኞች፣ ፖለቲካል ኮሜንታተሮች፣ አክቲቪስቶች ላይ የሚፈጸሙ እንግልት፣ ማዋከብ፣ እስር እንዲቀር፣ በህግ አግባብ ብቻ እንዲፈጸም የሚዲያ ህጉ በተቀመጠው መሰረት ተግባራዊ እንዲደረግ የሚዲያ ባለስልጣኑም የአቅም ግንባታ ስራዎች ባለሙያዎች ቢሰጥ የሚወሰዱ እርምጃዎች ከመንግስት በተለይ ከዚህ ከኢንተርኔት መዝጋት ጋር በተያያዘ ይሄ ነሰሲቲ እና ፕሮፖርሽናሊቲ የምንላቸውን መስፈርቶች መርሆዎች ቢከተል የሚንናለ በመጨረሻም እንግዲህ ረቂቅ የመረጃን የማግኘት ነጻነት አዋጁ እንዲጸድቅ የሚሉ ሀሳቦች ነው ያሉት።
የመረጃ ነጻነት አዋጁ ረቂቅ እስከ ዛሬ ድረስ በፍትህ ሚኒስቴር እጅ እንደሚገኝ ዲሬክተሩ አቶ ማን ያውቃል ጠቁመዋል። በጉዳዩ ላይ ከፍትህ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ግን ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ሐማስን ጨርሳ እስክታመክን ድረስ ሀገራቸው በጋዛ ያላትን ወታደራዊ እንቅስቃሴ እንደምትቀጥል አጽንኦት ሰጥተው የተናገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት እሁድ በሰጡት አስተያየት ባለፈው መስከረም 26 በተደረገው ጥቃት ከደረሰበት ወቅት አንስቶ በታጣቂዎች ቡድን ታግተው የሚገኙት ከ200 በላይ ታጋቾችን ለማስለቀቅ ከስምምነት ላይ መድረሳቸውን አስታውቋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሌሲያስ ያጠናቀረችውን አሉላ ከበደ እንደሚከተለው አሰናድቶታል።
በደርዘን የሚቆጠሩ የአረብ መሪዎች በሳውዲ አረቢያ አስቸኳይ ስብሰባ ባደረጉና እስራኤል ጦር በጋዛ ያደረሰውን ጥቃት አጥብቀው ባወገዙ ማግስት የዋይት ሀውሱ የብሔራዊ ደህንነት ጉዳዮች አማካሪ ጃክ ሱሊቫን በኤቢሲ ቴሌቪዥን ቀርበው ቴላቪቭ በሐማስ ላይ የከፈተችውን ጦርነት አስመልክቶ አገራቸው ዩናይት ስቴትስ ያላትን አቋም በአጽንኦት ተናግረዋል።
If we believe in the importance of the laws of war, which means taking every possible measure to protect civilians.
የጦር ህጎች መከበር አስፈላጊነትን እናምናለን። ይህም ማለት የሲቪሎችን ደህንነት እንዲረጋገጥ አስፈላጊውን እርምጃዎች በሙሉ መውሰድ ማለት ነው። በአንጻሩም እስራኤል ራስዋን ከአሸባሪዎች ጥቃት የመከላከል መብት አላት የሚለውን ሐሳብ መደገፋችንን እንቀጥላለን።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ትላንት እሁድ ከሲኤንኤን ቴሌቪዥን ጋር ቃለ ምልልስ ባደረጉበት ወቅት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋዛ ውስጥ ቁጥራቸው የበዙ ፍልስጤማውያን ስለመገደላቸው የተናገሩትን አስመልክቶ አስተያየት እንዲሰጡ ተጠይቀዋል።
I think any civilian loss is a tragedy. And the blame should be placed squarely on Hamas because it prevents them from
እንደኔ ማንኛውም በሲቪሎች ላይ የሚደርስ ጉዳት ያሳዝናል። እናም ተጠያቂው ሐማስ ብቻ መሆን አለበት። ምክንያቱም አንዳንድ ጊዜ መሳሪያ ደግነው ነው ሰዎች ከጦርነት ቀጠናው እንዳይወጡ የሚያግደው። ከጦርነት ቀጠናው ውጪ ወደ ሆኑ አከባቢዎችና ከጥቃት ነጻ የሆነ መተላለፊያ እንዲሆን በወሰን ነው የሰዎች መተላለፊያ ሳይቀር ጥቃት ያደርሳል።
ከቀደመው ጥያቄ ባልተያያዘ ሁኔታ ኔታንያሁ በመስከረም 26ቱ ጥቃት ወቅት በሐማስ ታፍነው የተወሰዱትን ታጋቾች ለማስለቀቅ ስለሚቻልበት ስምምነት ያላቸውን አስተያየት ለኤንቢሲ ቴሌቪዥን ጣቢያው ሚት ዘ ፕሬስ ፕሮግራም ተናግረዋል።
Extraordinary work that the IDF is doing, putting pressure on the Hamas leadership, that's the one thing that might create a deal, and if a deal is available.
የእስራኤል መከላከያ ሰራዊት በሐማስ አመራር ላይ ጫና በመፍጠር ያደረገ ያለው ብርቱ ስራ ነው። አንዳሽ ሊደርስ የሚችል ስምምነት ካለ እንኳን እውን ሊያደርግ የሚችለው ስለሱ ሁኔታው በተፈጠረ ጊዜ እንነጋገራለን። ከተሳካም ይፋ እናደርጋለን።
ጠቅላይ ሚኒስትሩ አክለውም ያኔ ጦርነቱ ሲያበቃ አጠቃላይ የጋዛ ወታደራዊ ኃላፊነት በእስራኤል እጅ እንደሚቆይ፣ ነገር ግን ማን እንደሚያስተዳድረው ለመወሰን ጊዜው ገና ነው ብለዋል።
As far as the civilian management of Gaza, we need to see the following two things. Gaza has to be demilitarized and Gaza has to be de-radicalized. Mm-hmm. And I think so far we haven't seen any
የጋዛን የሲቪል አስተዳደር በተመለከተ የሚከተሉትን ሁለት ነገሮች ማየት አለብን። ጋዛ ከወታደራዊ ኃይል ነጻ መሆን አለበት። እናም ጋዛ ከአክራሪነት መንጻት አለበት። እንደኔ እይታም የፍልስጤማውያንን አስተዳደር ጨምሮ ያን ማድረግ የሚችል አንድም የፍልስጤም ኃይል እስካሁን አላየንም።
ይህ በእንዲህ እንዳለም ፍልስጤማውያን ሲቪሎች ሰሜናዊ ጋዛ ለቀው መሸሻቸውን ቀጥለዋል። በርካታ የተባበሩት መንግስታት ድርጅት ተቋማትም በሆስፒታሎች ላይ የሚደርሰው ጥቃት በአስቸኳይ እንዲቆም ሲሉ ጥሪ አሰምተዋል።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሰኞ ምሽት ህዳር 3 2016 ዓ.ም መሰናዷችን ነው። ለምሽቱ የያዝነውን የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ እንገኛለን። የሁለተኛው ምዕራፍ የመጀመሪያው መሰናዷችን ሐኪሞን ይጠይቁ ነው። የምሽቱ ሐኪሞን ይጠይቁ ባለፈው ሳምንት ካስተናገደው ርዕሰ ጉዳይ ጋር የተዛመደ ርዕስ ነው ይዞ የመጣው። በቀደመው ፕሮግራማችን በትምህርት ቤት አሊያም ደግሞ በሰፈር ውስጥ የእድሜ ኩያቸው አሊያም ታላላቃቸው በሆኑ ጉልበተኛ ልጆች የሚፈጸሙ ጥቃቶችና ወከባዎች በጊዜው ከሚያስከትሏቸው የተለያዩ የማህበራዊ ምስቅልቅሎችና የስነ ልቦና ጉዳቶች በተጨማሪ ሊያስከትሉ የሚችላቸውን የአእምሮ ጤና ሁከቶች መኖራቸውን ነበር የተመለከት ነው። በዛሬ መሰናዷችን ደግሞ ሌሎችን ለመጉዳት ሆነ ተብሎ ጥቃት የሚፈጽሙ ወይም ደግሞ የሚያጠነጥን ሰው ስነ ልቦናን እንቃኛለን። ሙያዊ ትንታኔውን የሚሰጡን ዶክተር ቢኒያም ገሰሰ የልጆች ወጣቶችና የአዋቂዎች ልዩ የአእምሮ ሐኪም ናቸው። በተጨማሪም በፔንሲልቬኒያ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበርም ናቸው። ያነጋገራቸው አሉላ ከበደ ነው። ወደዛ ነው የምናልፈው።
ዶክተር ቢኒያም ገሰሰ ተገኔ በድጋሚ ለጊዜው አመሰግናለሁ። አንድ ሰው ሆን ብሎና በተደጋጋሚ በሌላ ሰው ላይ ጉዳት ለማድረስ በኃይል ወይም በጉልበት የሚደርስ ጥቃት አካላዊ ወይ በቃላትና በዘለፋ በስድብ ሊሆን ይችላል፣ ለማንቋሸሽ በሚደረጉ ጥረቶች ሊገለጥ ይችላል፣ ወይም ደግሞ በተሰወረ መንገድም ሊፈጸም ይችላል። ለመሆኑ አንድ ልጅ ይህን ቡሊ በመባል በእንግሊዝኛ ቃል በስፋት የሚታወቅ ባህሪ እንዲላበስ የሚያደርጉ የስነ ልቦና መንስኤዎች ይኖሩ ይሆን? ጉዳት አድራጊው ራሱ እንዲህ አይነት ጠባይ እንዲኖረው ለዚህ ሊያጋልጡት የሚችሉ ሁኔታዎች አሉ? በሱ ብንጀምረው
በአብዛኛው የምንነጋገረው ወይም ለማከም የምንሞክረው የተጎዳውን ሰው ነው። ጉዳቱን የሚያደርሰው ሰው ምንም ችግር አለብኝ ብሎ ሕክምናም አይፈልግም። እንደዚህ አይነት ሰው ብዙ ጊዜ እርዳታ ላይ ሊመጣ የሚችለው በትምህርት ቤት ተከሶ ወይም ሌላ ሌላ ከህግ ጋር የሚያገናኙ ነገሮች ሲመጡ በፖሊስ ወይም በሌላ ሰው ሪፈር ተደርጎ ነው እንጂ በራሳቸው ቡሊዎች ወይም ጉልበተኞች ችግር አለን ብለው እርዳታ አይፈልጉም። እና ብዙ ነገሮች አሉ ለዚህ መንስኤ ነው የሚባሉት። አንደኛው በቤተሰብ ውስጥ ያለ ችግር ነው። አባት የሌለበት ቤት ውስጥ ለምሳሌ አንዳንድ ልጆች ጥሩ አይነት አይተው የሚያድጉት አይነት ሰው ስለሌለ እንደፈለጉ የመሆን ጠባይ አለ። በዚህ አይነት ደግሞ አንዳንድ ጊዜ ራሳቸው ላይ ትልቅ አይነት ጉዳት ያንን ጉዳት መወጣት ሲከብዳቸው ራሳቸውን እንደማከም ይባላል። ራሳቸውን እንዲሻላቸው ጥሩ እንዲሰማቸው አንዳንድ ጊዜ እንግዲህ እንዴት ነው ራስ ላይ ጥሩ አይነት አስተሳሰብ ጥሩ የስነ ልቦና ጤንነት ሳይኖር ሌላውን ሰው ካንተ የባሰ በማድረግ ጥሩን የሚሰማ አይነት ነገር አለ እና ሳይኮሎጂው አንዳንድ ጊዜ እንደዛ ነው የሚያሳየው። በራሳቸው ላይ ጥሩ እምነት የሌላቸው ራሳቸውን ዝቅተኛ አድርገው የሚያዩ ሰዎች ሌላውን ሰው ከነሱ የባሰ በማስመሰል ወይም በጉልበት በሚያገኙት ነገሮች በመጠቀም ራሳቸው ደስ እንዲላቸው የማለት ነገር አለ። አንዳንድ ጊዜ ደግሞ ፒር ፕሬሸር ይባላል። በጓደኞች ተጽዕኖ በሚደረግ ነገር አንዳንድ ጊዜ በጉልበተኝነት ጥቅም ለማግኘት ይሞከራል። ግን በዚህ ጉልበተኝነት ወይም ቡሊንግ በምንለው ነገር እንዳልከው ዋናው መታየት ያለበት ሆነ ብለው የሚያደርጉት ነገር ነው። በዚህ ጥቅም ያገኛሉ፣ ሌላው ሰው ይጎዳል። ይሄ ደግሞ የአንድ ጊዜ ሳይሆን በተደጋጋሚ የሚከሰት ነገር ነው።
ዶክተር ቢኒያም ሁለት ሶስት ነጥቦችን ነው አያይዘው የተመለከቱት። ጠባዮች ለዛ ሊረዱ የሚችሉ የአካባቢ ሁኔታዎች አሉ። እንደዚህ አይነት ሁኔታን የሚያጎለብቱ ልጆች ባፈነገጠና በክፋት መንገድ ሰዎችን መጉዳት ጠባያቸውን እንዲያደርጉት የሚገፋፉ
አሉ። ይሄ ምንድን ነው እንግዲህ ችግሩ ወይም ክስተቱ ለትምህርት ቤት ወይም ለቤተሰብ በሚነገርበት ጊዜ ችግር እንደሆነና እርምጃ እንደሚያስፈልገው ሕክምና ወይም እርዳታ እንደሚያስፈልገው በሚደረግ ጊዜ ቤተሰቦች ለምሳሌ በራሳቸው ጥሩ ክትትል በማድረግ ይህ ምንድን ነው ልጅ የሚፈልገው ቢቻል ከእናትና አባት ጋር አብሮ ማደግ፣ ቢቻል ደግሞ በየቀኑ የዕለት በዕለት ያለው ነገሮች በሙሉ እንዴት እንደሆኑ የሚጠይቅ እና የሚከታተል ቤተሰብ ይፈልጋል። እና በቤተሰብ ውስጥ ጥሩ አይነት ግንኙነት ካለ፣ ለምሳሌ ዛሬ ውሎህ እንዴት ነበር? ውሎሽ እንዴት ነበር? ምን አጋጠመሽ? ወደ ትምህርት ቤት ስትሄጂ በባስም የሚኬድ ከሆነ ወይም ትምህርት ቤት ውስጥ ምን አጋጠማችሁ ብሎ ማጫወት ትልቅ ነገር ነው። ይሄ ምንድን ነው? ልጆች የሚያደርጉትን ሁሉ ነገር ለማወቅ አንፈልግም። ግን እንደዚህ አይነት በሚደርሱ ትልልቅ ነገሮች በኋላ ትልቅ ችግር ላይ ከመድረሱ በፊት መከላከል ይቻላል። እና በእንደዚህ አይነት ነገሮች የልጆቻችንን ሁኔታ ብንቆጣጠር፣ ብንከታተል ማስወገድ ይቻላል።
ዶክተር ቢንያም የልጆችን ውሎ መከታተል የሚያስፈልገውን ያህል ልጆች የሚያደርጉትን የሚያውቁትን በሙሉ ማወቅ አያስፈልገንም ብለዋል። ሆን ተብሎ ሁሉን ነገር ለማወቅ መሞከር ችግር ሊያመጣ የሚችልበት ሁኔታ አለ።
እንደሚመስለኝ ልጆችም በራሳቸው የተወሰነ ነገር በሚስጥር መያዝ ቢችሉ ወደፊት ሚስጥረኛ አልሆነው እንዲታመኑ የሚሆን ይመስለኛል። ለምሳሌ ከጓደኞች ጋር የምንጫወታቸው ነገሮች አሉ። አንዳንድ ነገሮች እያንዳንዱ ዝርዝሩ በጓደኛ መካከል መቅረት የሚችል ነው። ሁሉን ነገር የተነገረልን ማውራት የለብንም። ዋናው በቤተሰብና በልጆች መካከል ጥሩ አይነት ግንኙነት ያስፈልጋል። ያ ግንኙነት ምንድነው? ልጆቹ ሁሉን ነገር ማውራት የለባቸውም። ቢሆንም ችግር ካለ እናምናችኋለን፣ ንገሩ። በራሳችሁ መፍታት ከቻላችሁ ጥሩ ነው፣ ካልቻላችሁ ደግሞ እኛ አለንላችሁ የሚል አይነት ድጋፍ እንዲኖራቸው እና ብቻዬን አይደለሁም እንደዚህ ነገር በሚደርስብኝ ጊዜ በራሴ መወጣት አለብኝ ወይም ደግሞ መጥፎ ነገር ሲደርስብኝ ዝም ብዬ መቻል አለብኝ እንዳይሉ፣ ነገሮች ወደፊት ከፍተኛ ጭንቀት እንዳያመጣባቸው መከላከል አለብኝ።
ዶክተር ቢንያም ይህን አይነት ጠባይና ምግባር ያለባቸው ሌሎችን ሆን ብለው በተደጋጋሚ ለመጉዳት በታለመ ጥረት ጥቃት የሚያደርሱ በኃይል በሌሎች መሳቂያ መሳለቂያ ማድረግ የሚያዝናናቸው አይነት ልጆች ከታወቀ የአእምሮ ጤና ሁከት ጋር የሚያያዝበት ወይም ተያይዞ የሚታይበት ጊዜ አለ? እንዲህ ያለው ምግባር ከአእምሮ ጤና ሁከት ጋርም ትስስር ካለው አያይዘው ቢያስረዱን።
አንዳንድ ጊዜ ምንድን ነው የሰዎች ጠባይ እና ባህሪያቸው ኃይለኝነት ሊኖር ይችላል። በልጅነት ጊዜ ካልተስተካከለ ያ ጠባይ በኃይለኝነት የሚያገኙት ነገሮች ለወደፊቱም ይገፋፋቸዋል እና በቀላሉ ለምሳሌ አንድ ልጅ መጫወቻ ካለው ሌላኛው ከሌለው በኃይል መውሰድ እችላለሁ እና መጫወት እችላለሁ ካለ በልጅነት ማስተካከል የሚኖሩ ነገሮች አሉ። ይህ ምንድን ነው? ፍቃድ መጠየቅ ያስፈልጋል። ያኛውም ጋር አብረው ሼር አድርገው መጫወት እንደሚችሉ ምናምን ይቻላል። እነዚህ ነገሮች በጊዜ ካልተስተካከሉ ወደፊት የምፈልገውን ነገር በኃይል በጉልበት ማግኘት እችላለሁ ይመጣል። አንዳንድ ሰዎች ደግሞ አቴንሽን ይፈልጋሉ እና ያ አቴንሽን በጥሩ ነገር ማግኘት ሲያቅታቸው፣ ለምሳሌ በትምህርት ደካማ ከሆኑ እና ምንም አይነት አቴንሽን ካላገኙ፣ ቤት ገብተው ብዙ ችግር ካለ እና በእውቀትም ወደኋላ ከቆር እና ሆምወርካቸው ምንም መስራት ካቃታቸው ሌላኛውን ሰው ሆምወርኬን ስራ ብለው ማስፈራራት ወይም በግድ መጠቀም መቻል ይሞክራሉ። እንዳልከው አንዳንድ ጊዜም አንዳንዶቹ ደግሞ ምንድን ነው ስለሌላ ሰው ስሜት ግድ የሌላቸው አሉ በተፈጥራቸው። ይህ ምንድን ነው ኤምፓቲ የምንለው ነው። በልጅነት እኔ ብቻ የሚሰማኝ ከማለት ሌላ ሰዎችም ምን ይሰማቸዋል፣ ሰውየው ያዝናል፣ ይሰማዋል ህመም እና ልክ አይደለም የሚለውን ነገር ብዙውን ጊዜ በተወሰነ እድሜ ሰባት አመት ስምንት አመት ሰዎች ጥሩና መጥፎን በደንብ ለይተው ያውቃሉ። እና ይሄ የምሰራው ነገር ልክ አይደለም ብለው ራሳቸውን እንዲወቅሳቸው ካልቻሉ፣ አንዳንድ ሰዎች በእውነት እነዚህ አንታይ ሶሻል የሚባሉ ሰዎች አሉ። ይሄ ምንድን ነው ከፍተኛ ደረጃ ነው። በልጅነታቸው ምንድን ነው ኦፖዚሽናል ወይም ዲፋይንት ይባላሉ። እምቢ የማለት አዝማሚ ያላቸው ልጆች አሉ። በትክክል ካልተስተካከለ እያደገ ሲሄድ ወደ ኮንዳክት ዲስኦርደር ይባላል። ይሄ ምንድን ነው በትምህርት ቤት ውስጥ ህግ ያለማክበር፣ ከፍ ያለ ሰው አዋቂን ያለማክበር። ከዛም ይቀጥልና ካልተስተካከለ ወደ አንታይ ሶሻል ፐርሶናሊቲ ዲስኦርደር ይመጣል። ይህ ምንድን ነው ህግ አይመለከተኝም እና ሁሉን ነገር በአቋራጭ ማለት እና ወደፊት በስራ ላይ በትምህርት ላይ በልዩ ነገሮች ችግር ሊገጥማቸው ይችላል።
ዶክተር ቢንያም ገሰሰ ተገኔ የታዳጊ ልጆች የወጣቶችና የአዋቂዎች አእምሮ ጤና ባለሙያ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አሉላ እግዜር ይስጥልኝ። አመሰግናለሁ።
በኬንያ የሚገኘው የካባራክ ዩኒቨርሲቲ ተማሪዎች ሳርን ወደ ምግብ ዱቄት በመቀየር ለሰው ልጆች ፍጆታ የሚውል አዲስ ዱቄት ፈጥሯል። የጁማ ማጃንጋ ዘገባ ደረጀ ደስታ ያቀርበዋል።
ይህን ነገር ስትመለከቱ ሰሎሜ ንጅሪ ከግቢዋ ውስጥ ሳሩን እያጸዳች ነው ብለው ያስቡ ይሆናል። ነገሩ ግን ወዲህ ነው። ዱቄት ለማምረት ግብአት የሚሆናትን ጥሬ ዕቃ እየሰበሰበች ነው። ኒጀሪ በኬንያ ስምጥ ሸለቆ ክልል በሚገኘው ካባራክ ዩኒቨርሲቲ ከሚገኙት ሳርን ወደ ዱቄት መቀየር የሚቻልበትን መንገድ ከፈጠሩት መካከል አንዷ እሷ ነች። በርካታ ቤተሰቦች ከከፍተኛ የኑሮ ውድነት ጋር በሚታገሉበት በዚህ ወቅት ሳሩ በቆሎን ተክቶ ለመደበኛው የኬንያ ምግብ ኡጋሊ የሚሆን ዱቄት ሊወጣው ይችላል። ሳር በቆሎን ተክቶ ለመደበኛው የኬንያ ምግብ ኡጋሊ የሚሆን ዱቄት ሊወጣው ይችላል። ሳሎሜ ኒጀሪ ይህን ታስረዳለች።
Considering the prices of maize flour, which is the staple food in Kenya,
በኬንያ ዋና ምግብ የሆነውና ዋጋው 50 በመቶ ገደማ የጨመረውን የበቆሎ ዱቄት ግምት ውስጥ በማስገባት አብዛኛው ሰው አቅም እንደሌለው ተገንዝበናል። ስለዚህ ይህ ምግብ ለእያንዳንዱና ለሁሉም ሰው ተመጣጣኝ እንዲሆን የምናረጋግጥበትን መንገድ ለማግኘት እንችላለን።
ኢኮስታርች የተባለው ይህ ዱቄት የሚሰራው በኢንዛይም ሂደቶች አማካኝነት ሳርን ወደ ምግብ ዱቄት በመለወጥ ነው። ተማሪዎቹ በአብዛኛው ሲጠቀሙበት የቆዩት የቤርሙዳ ሳር የተባለውን የሳር አይነት ወይም ቤርሙዳ ግራስን ነው። ነገር ግን ማንኛውም የሳር ዝርያ ሊሰራ ይችላል ይላሉ። ኢኮስታርች ተብሎ ስለተጠራው የሳር ዱቄት ከካባራክ ዩኒቨርሲቲ ተማሪ ኢኖሰንት ባህቲ እንደሚከተለው ያስረዳል።
We cannot eat grass, right? But a cow can eat grass and digest it. So we found
ሳር መብላት አንችልም አይደል? ላም ግን ሳሩን በልታ ተፈጫለች። ስለዚህ አሁን ሴሉሎስን በሳር ውስጥ የምንለውጥበትን መንገድ አገኘን። ይህ ማለት በመጠኑ መፈጨት የማይችሉት አሁን ስለተቀየሩ ስታርች ይሆናሉ። የኢንዛይም ለውጥን በመጠቀም መበላት የሚችል ስታርች። ኢንዛይሞችን በመጠቀም ከበቆሎ ጋር የሚመሳሰል ነገር ማግኘት እንችላለን።
አሰራሩ እንዲህ ነው። መጀመሪያ የተሰበሰበው ሳር በውስጡ ያሉትን ንጥረ ምግቦች ለማቆየት ይጸዳና በተመጠነ ሙቀት ይደርቃል። ከዚያ በዱቄትነት ይፈጫል። ከዚያም ኢንዛይሞች በተወሰነ የሙቀት መጠን የተለየ ቀለም እንዲያወጣ ይጨመራሉ። ከዚያ በጥቃቅን ንጥረ ነገሮች ተጠናክሮ ተደባልቆ የተለወሰው ለሰው ልጅ ፍጆታ ዝግጁ ይሆናል። ኬንያ የምግብ ቀውሱ ከወዲሁ ካስጠነቀቃቸው ከሳህራ በስተደቡብ ካሉ የአፍሪካ ሀገራት አንዷ ነች። የዓለም ምግብ ፕሮግራም ለአውሮፓ አቆጣጠር ከ2020 ጀምሮ በአገሪቱ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በ6 እጥፍ ከፍ ብሏል ብሎ በየካቲት ወር ወደ 4.4 ሚሊዮን መድረሱን አስታውቋል። የካባራክ ዩኒቨርሲቲ ምክትል ቻንስለር ሄንሪ ኪብላንጋንት የረሃብን ቀውስ ሁኔታ ለመፍታት በአዳዲስ ፈጠራዎች ላይ ኢንቨስት ማድረግ ይረዳል ብለው ያምናሉ።
Actually most of the innovations in the world are produced by young people the age of university going students
you hardly በእውነቱ ባለም ላይ ያሉ አብዛኞቹ አዳዲስ ፈጠራዎች የተመረቱት ወደ ዩኒቨርሲቲ መግቢያ እድሜ ባላቸው ወጣት ተማሪዎች ነው። 100 አመት እድሜ ካለው ወንድ ወይም ሴት አዲስ ሐሳብ ማግኘት በጣም ከባድ ነው። ስለዚህ ይህ ዓለም የወደፊት ዕጣ ፈንታ ነው እና የፈጠራ ስራዎችን ለመደገፍ በጎናብትን በመመደብ ኢንቨስት ማድረግ አለብን።
የአየር ንብረት ለውጥ ስጋትና በዓለም አቀፍ የአቅርቦት ሰንሰለት ስርዓት ላይ የፈጠረው ቀውስ እየጨመረ በመምጣቱ እንደ ኬንያ ያሉ የአፍሪካ ሀገራት ለአጉሪቱ የምግብ እጥረት ችግር በአገር ውስጥ መፍትሄ ሊያገኙ እንደሚገባ ባለሙያዎች ይናገራሉ። የሕክምና ተመራማሪና ከባራክ ዩኒቨርሲቲ ተባባሪ መምህር ሚካኤል ዋልኬዋ ከነዚህ አንዱ ናቸው።
We can be able to come up with the solutions that have been well researched upon.
በሀገራችን ውስጥ ባሉ ተመራማሪዎች በደንብ የተጠኑና የተሰሩ መፍትሄዎችን ማምጣት እንችላለን። የነዚህ ምርቶች ደህንነት መመልከትና ዝቅተኛ በሆነ ዋጋ ማምረት እንድንችል በአንጻራዊነት የምርቶችን መለየት እንችላለን።
ከሶስት አመታት ምርምርና ሙከራዎች በኋላ የኢኮስታርች ፈጣሪዎች የባለ ስልጣናትን ይሁንታ ማግኘትና ምርታቸውን ለገበያ ለማቅረብ ተስፋ አድርገዋል። እነዚህ ተማሪ የፈጠራ ሰዎች ከሳር የተሰራውን ዱቄት ከአማካይ የበቆሎ ዱቄት ዋጋ በ5 እጥፍ ያነሰ ዋጋ በመሸጥ ኡጋሊን ማግኘት ያልታደሉትን ቤተሰቦች ከሳር የተሰራውንም ዱቄት ቢሆን በማቅረብ ወደ ራት ገበታቸው እንዲመለሱ ለመርዳት ተስፋ ያደርጋሉ።
የመጨረሻው ዘገባችን ስፖርት ነው። ኬኔዲ አባተ ይቀጥላል።
ትናንት በቦስተን በተካሄደ የግማሽ ማራቶን ውድድር በሴቶች ኢትዮጵያውያኑ ፎተን ተስፋዬ፣ ሰንበሬ ተፈሪና ጽጌ ገብረ ሰላማ ከአንደኛ እስከ ሶስተኛ ተከታትለው በመግባት አሸንፈዋል። ኤርትራዊው የማነ ኃይለሥላሴ ሶስተኛ በወጣበት በወንዶች ምድብ ደግሞ ኬንያዊው አቤል ኪፕቹምባና አውስትራሊያዊው ፓትሪክ ቴርናን አንደኛና ሁለተኛ ወጥተዋል። በቤሩት በተካሄደ የማራቶን ውድድር ደግሞ በሁለቱም ጾታ ኢትዮጵያውያን አትሌቶች የቦታውን ክብረ ወሰን በማሻሻል አሸንፈዋል። በሴቶች ሙሉ ጎጃም ብርሃን፣ ጌጤ ዱከሌና አስመሬ በየነ ከአንድ እስከ ሶስት ሲወጡ፣ በወንዶች ጋዲሳ ጣፋና ጎጃም በላይነህ አንደኛና ሁለተኛ መውጣታቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። በዓለም አትሌቲክስ የወርቅ ደረጃ ባለው የካርዲፍ አገር አቋራጭ ውድድር ደግሞ በሴቶች ኢትዮጵያውያኑ ልቅና አምባውና አስማረች አንለይ ሁለተኛና ሶስተኛ ወጥተዋል። በዌልስ ዋና ከተማ በተካሄደው በዚህ ውድድር የብሪታንያዋ ሜጋን ኬዝ አንደኛ መውጣቷን የዓለም አትሌቲክስ መረጃ ያሳያል። ኡጋንዳዊው ኬኔስ ኪፕሮፕ እና ኬንያዊው ቪንሴንት ሙታይ አንደኛና ሁለተኛ በወጡበት የወንዶች ምድብ ኢትዮጵያዊው አቤል በቀለ ሶስተኛ ወጥቷል። ትናንት በስፔን ሲቪ አቅራቢያ በተካሄደ ሀገር አቋራጭ ውድድር ደግሞ በሴቶች ኢትዮጵያዊቷ ሰናይት ጌታቸው ሁለተኛ ስትወጣ፣ አንደኛና ሁለተኛ የወጡት ኬንያውያን አትሌቶች ናቸው። በእስራኤል ሐማስ ግጭት ምክንያት የእስራኤልና የፍልስጤን ብሔራዊ ቡድኖች ለደህንነት ሲባል ግጭቱ እስኪቆም በሜዳቸው የሚያደርጓቸውን ጨዋታዎች በሌሎች ሀገራት ያደርጋሉ። በታህሳስ ወር በቴል አቪቭ ሊደረጉ የነበሩት የእስራኤል የሴቶች ሊግ ጨዋታዎች ወደ አርሜኒያና ሃንጋሪ ተዛውረዋል ሲል የአውሮፓ እግር ኳስ አስተዳዳሪው አካል ዩኤፋ አስታውቋል። እስራኤል በሚቀጥለው ወር አርሜኒያና ኢስቶኒያን በሜዳዋ ታስተናግድ የነበረ ቢሆንም በአውሮፓውያኑ አቆጣጠር ታህሳስ ሁለት ከአርመን ጋር የምታደርገው ጨዋታ በተጋጣሚዋ አርሜኒያ ዋና ከተማ የሬቫን፣ ከሶስት ቀናት በኋላ ከኤስቶኒያ ጋር የምታደርገው ጨዋታ ደግሞ በሃንጋሪ ይደረጋሉ። ሁለቱም ጨዋታዎች ተመልካቾች በታደሙበት እንደሚደረጉም ዩኤፋ አስታውቋል። እስራኤል በወንዶች ዩሮ 2024 ማጣሪያ ከስዊዘርላንድና ሮማኒያ ጋር የምታደርጋቸው ጨዋታዎችም ወደ ሃንጋሪ መዛወራቸውን ዩኤፋ ባለፈው ወር መግለጹ ይታወሳል። በተመሳሳይ የፍልስጤን ብሔራዊ ቡድን ከአውስትራሊያ ጋር የሚያደርገው የዓለም ዋንጫ ማጣሪያ ጨዋታ በኩዌት ይደረጋል። አልጄሪያ የፍልስጤም ጨዋታዎችን ለማስተናገድ ያቀረበችው ጥያቄ በጨዋታው ባለስልጣናት ውድቅ ከተደረገ በኋላ እንደ አውሮፓውያኑ ህዳር 21 ከአውስትራሊያ ጋር ለዓለም ዋንጫ ማጣሪያ የምታደርገው ጨዋታ በኩዌት እንደሚደረግ ተረጋግጧል። የእንግሊዝ ፕሪምየር ሊግ ክለቦች በተመሳሳይ ባለቤትነት ስር ከሚገኙ ቡድኖች የሚደረጉ የተጫዋች ውሰት ዝውውሮችን ለመከልከል ከሳምንት በኋላ ድምጽ እንደሚሰጡ ታውቋል። ይህ ዜና የተሰማው አማካዩ ሳንድሮ ቶናሊ ለአስር ወራት የታገደበት ኒውካስል የአማካይ ክፍል ክፍተቱን ለመሙላት በሰኔ ወር በ47 ሚሊዮን ፓውንድ የሳውዲውን አልሂላልን የተቀላቀለውን ሩበን ኔቬስን ለማስመጣት እንደሚፈልግ እየተነገረ ባለበት ወቅት ነው። ክለቦቹ አዲሱን ውሳኔ ሐሳብ በድምጻቸው ከደገፉ ኒውካስል በሳውዲ አረቢያ ኢንቨስትመንት ፈንድ ባለቤትነት ስር ካሉ ክለቦች ተጫዋቾችን በውሰት ማስፈረም አይችልም። ከ20 የፕሪምየር ሊግ ክለቦች ቢያንስ የ14ቱ ድጋፍ የሚያስፈልገው ጊዜያዊው ሕግ ተግባራዊ የሚሆነው በውሰት ለሚመጡ ተጫዋቾች እንጂ በውሰት ከፕሪምየር ሊጉ ወደ ሌላ ክለብ ለሚሄዱት እንዳልሆነም ተገልጿል። ሕጉ ተግባራዊ የሚሆነው በክረምቱ የዝውውር መስኮት ወቅት ዘላቂ መፍትሄ ይፋ ሲሆን ብቻ ነው ተብሏል። ኒውካስል፣ ማንቸስተር ሲቲ እና ቼልሲን ጨምሮ 10 የፕሪምየር ሊግ ክለቦች ከአንድ በላይ ክለቦችን በባለቤትነት በያዙ ኩባንያዎችና ባለሀብቶች ስር ናቸው። ክብረ ወሰኖችን በመስበር የተካነው ሰርቢያዊው ኖቫክ ጆኮቪች ትናንት በጣሊያን ቱሪን በተካሄደ የኤቲፒ ፍጻሜ የዴንማርኩን ሆልጌ ሩኔን በመርታት የአመቱ ቁጥር አንድ የሜዳ ቴኒስ ተጫዋች በመሆን የውድድር አመቱን አጠናቋል። አመቱን በአንደኝነት ለመጨረስ አንድ ጨዋታ ብቻ ማሸነፍ ይጠበቅበት የነበረው ጆኮቪች ትናንት 3 ሰዓታትን በፈጀው ጨዋታ ሆልጌ ሩኔን 7-6፣ 6-7 እና 6-3 በሆነ ውጤት በማሸነፍ አሳክቷል። የአመቱ ቁጥር 1 በመሆን ሲያጠናቀቅ የአሁኑ 8ኛው የሆነው ጆኮቪች አመቱን በቁጥር 1ነት ያጠናቀቀ በእድሜ ትልቁ ተጫዋችም ነው። ከድሉ በኋላ ይህ ለኔ ትልቅ ነገር ነው ያለው ጆኮቪች አክሎም የዛሬውን ጨዋታ ለማሸነፍ በጣም ጓጉቼ ነበር። ከግራንድ ስላም ሌላ የዓለም ቁጥር 1 ሆኖ ማጠናቀቅ እስካሁን የሁል ጊዜ ግቤ ነው ማለቱን አሶሺየትድ ፕሬስ ዘግቧል። አመታዊ የቁጥር 1 ደረጃን በመያዝ ከጆኮቪች ቀጥሎ ባለው ደረጃ ላይ የሚገኘው 6 ጊዜ ክብሩን የተቀዳጀው አሜሪካዊው ፒት ሳምፕረስ ነው። ሮጀር ፌደረር፣ ጂሚ ኮኖርስ እና ራፋኤል ናዳል ደግሞ 5-5 ጊዜ የአመቱ ቁጥር 1 ሆነው ማጠናቀቅ ችለዋል። የትናንቱን ጨምሮ 19 ተከታታይ ጨዋታዎችን ያሸነፈው ጆኮቪች በአመቱ 3 የግራንድ ስላም ዋንጫዎችን በማንሳትም ክብረ ወሰን ይዟል። ተጫዋቹ በአጠቃላይ 24 ጊዜ የግራንድ ስላም ሻምፒዮን በመሆንም የሚስተካከለው የለም። ለዛሬ መረጥናቸው የስፖርት መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለሰኞ ምሽት ህዳር 3 2016 ዓ.ም ምረት ያዝናቸው መሰናዶች ተጠናቀቁ። አብራችሁን ስለነበራችሁና አመሰግናለን። ጤና ይስጥልኝ።